The Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
የቀን ገቢያቸውን መሰረት ያደረገ ግምት ነው የተጣለው። ስለዚህ እነሱ የቀን ግምት ይሄን ያለው ይሸጠው ይላሉ። በእኛ በኩል ደግሞ የተጠና ጥናት መሰረት አድርጎ ግምቱን ይሄን ያለው እንላለን። እዛ ላይ የተራራቀ ነገር ካለ ለመቀራረብ የሚያስችል የድጋሚ ትዝብት ወይም ቼክ የማድረግ ስራ ሰርተን ከግብር ከፋዩ ጋር የተቀራረበ ግምት እንዲከፍሉ ይደረጋል ማለት ነው።
በሚኒስትር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን አቶ ከበደ ጫኔ ስለ አዲሱ የቀን ገቢ ግምት ከሰጡት አስተያየት የተወሰደ ነው። አዲሱ የቀን ገቢ ግምት ተግባራዊ በተደረገባቸው የአዲስ አበባ ከተማና የኦሮሚያ ክልል የአሜሪካ ድምፅ ያነጋገራቸው ነዋሪዎች እስካሁን የተፈታላቸው ቅሬታ እንደሌለም ገልጸዋል። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ይስጥልን፣ እንደምናመሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ሐምሌ 19 2009 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ዛሬ ለሥራ ጉዳይ በሄዱበት ባህር ዳር ከተማ ተይዘው መታሰራቸው ተነገረ። ሰለሞን ክፍሌ አሁን ከመሸ የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉን አነጋግሯል። ቀጥሎ ይቀርባል።
ለምን ነበር አቶ የሸዋስ ወደ ባህር ዳር የሄዱት? ይሄን ቢገልጹልኝ አቶ አበበ።
ባለፈው ሰኞ ለአስር ወር የታሰሩ የሰማያዊ ፓርቲ እዚ አካባቢ ያሉ አመራሮቻችን ባህር ዳር አካባቢ ለአስር ወር ታስረው ለመጀመሪያ ጊዜ ፍርድ ቤት ይቀርቡ ነበር እና ለዛ ጉዳይ ባለፈው ሳምንት ከኔ ጋር ነበር የለ ሁለተኛ ቀጠሮ ደግሞ ፍርድ ቤቱ ለዛሬ ስለቀጠረ ዛሬ ጠዋት የአውሮፕላን ትኬት ትናንትና ቆርጠን ዛሬ ጠዋት አቶ የሸዋስን ወደ ባህር ዳር ላክነው እዛ ችሎቱ ላይ እንዲገኙ።
የክልሉ አመራሮች በምን ምክንያት ነበር የታሰሩት?
ነሐሴ አንድ ቀን በባህር ዳር ከተማ ላይ በተደረገው ህዝባዊ እንቅስቃሴ ላይ ሰማያዊ ፓርቲ በወቅቱ የሰላማዊ ሰልፍ ጥያቄ አቅርቦ ተከልክሎ ነበር እና ተከልክሎ እኛም ሰልፉን በሚዲያ ገልጸን በተለይም ቪኦኤ በደንብ አስተላልፎታል የእኛን ድምፅ እና ሰልፉ እንደሌለ በገለጽንበት ሁኔታ ላይ ህዝቡ ያው ገንፍሎ በወጣበት ሰዓት ላይ በነበረው ሂደት አሁን የእኛን አመራሮች በሰዓቱ አስሯቸው ይዘዋቸው ነው እስከ አስሮ ድረስ ያቆያቸው እና ያ ክስ በመጀመሩ ምክንያት ነው ያን ክስ ለመካተል አመራሮቻችን ጥቅ አየር ምስሜር የነበረው
እና አሁን አቶ የሸዋስ የት ነው የታሰሩት?
አቶ የሸዋስ ዛሬ ችሎት ላይ እንዳይገባ ሶስት ሲቪል የለበሱ ሰዎች ከልክሎት ነበር። በኋላ በዳኞቹ ትዕዛዝ ችሎቱን መከታተል የቻለ ሲሆን ከችሎቱ ወጥቶ 12 ሰዓት ላይ ነበር በረራ የሚያደርገው ወደ አዲስ አበባ። ነገ ፓርቲ ጽሕፈት ቤት ከይሳይ መግለጫም ስላለብን ትልቅ ዝግጅት ስላለ እዛም ላይ መገኘት ስላለበት ለመምጣት ሲዘጋጅ ነው ባጃጅ ይዞ ወደ አየር መንገድ ለመሄድ ሲል ሶስት ሲቪል የለበሱ እነኛው ሲከታተሉት የነበሩ ችሎት ላይ ሰዎች አስቁመውት መሄድ አትችልም ብለው በስተ መጨረሻ ከኔ ጋር መጨረሻው ሰዓት እንደዋወል ነበር እና እንዳይሄድ ከልክለው በመጨረሻም ይዘውት ከሙሉ ዓለም አዳራሽ በስተጀርባ ወደሚገኝ አንድ የኮሚኒቲ ፖሊስ ጣቢያ ውስጥ በአደራ መልክ አስቀምጠውታል። ይህንንም ከጥቂት ደቂቃዎች በፊት በሀገር አካባቢ በእኛ ደጋፊዎችና አባላት አማካኝነት ማረጋገጥ ችያለሁ።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ለሰጡኝ ማብራሪያ አመሰግናለሁ።
እኔም አመሰግናለሁ።
በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የክስ ጉዳያቸው በመሰማት ላይ የሚገኘው አምስት የወልቃይት ኮሚቴ አባላት ላይ አንድ ሰው በምስክርነት ለማቅረብ የበጀት እጥረት ገጥሞኛል ሲል ፖሊስ ለፍርድ ቤት አመለከተ። የተከሳሾቹ ጠበቆች ፖሊስ ያቀረበው ምክንያት ተቀባይነት የለውም፣ ደንበኞቻችንም እየተንገላቱ ነው ሲሉ ተቃውመውታል። ፍርድ ቤቱ ፖሊስ ያቀረበውን ምክንያት መቀበሉን በመግለጽ ተለዋጭ ቀጠሮ ሰጥቷል። ጽዮን ግርማ ከተከሳሽ ጠበቆች አንዱን አቶ አለልኝ ምህረቱን አነጋግራ ዝርዝር ዘገባ አጠናቅራለች። ቀጥሎ ይቀርባል።
የወልቃይት የማንነት ጥያቄን ምክንያት በማድረግ ከግንቦት ሰባት አባላት ጋር የተገናኙ የሽብር ወንጀል ፈጽመዋል በሚል ክስ የተመሰረተባቸውና ክሱን ተቃውሞ በክርክር ላይ የሚገኙት በነ መብራቱ ጌታሁን የክስ መዝገብ አቶ መብራቱ ጌታሁን፣ አቶ ጌታቸው አደመ፣ አቶ አለነ ሻማ፣ አቶ አታላይ ዛፌና አቶ ነጋ ባንቲ በትላንትናው ዕለት ነበር ችሎት ፊት የቀረቡት። ችሎቱ የተቀጠረው አቃቤ ሕግ አለኝ ያለውን ቀሪ ምስክር በተደጋጋሚ ሊያቀርብ ባለመቻሉ ምስክሩ ታስሮ ይቅረብ የሚለውን የፍርድ ቤቱን የቀደመ ትዕዛዝ ተከትሎ የነበረ ቢሆንም ምስክሩን ከትግራይ ክልል ለማምጣት በጀት እንዳልተለቀቀለት በመግለጽ ተጨማሪ ቀጠሮ እንዲሰጠው አቃቤ ሕግ ጠይቋል። ተከሳሾቹን በመወከል ችሎት ተገኝተው የተከራከሩት ጠበቃ አቶ አለልኝ ምህረቱ እንዲህ ያለ ተደጋጋሚ የአቃቤ ሕግ ምክንያት ደንበኞቻቸውን ለእንግልት እየዳረገ መሆኑን በመግለጽ ጥያቄውን ተቃውመው መከራከራቸውን ለአሜሪካ ድምጽ ገልጸዋል።
አንድ ምስክር ነበር የቀረው አቃቤ ሕግ ያው እንዲቀርብለት የጠየቀው ሁለት ትናንት እንዲቀርብ ነበር እንደ በጀት ድረስ ምክንያት አላቀረብኩም አለ። በእኛ በኩል ያው የተለያዩ ምክንያቶች ይሄን ያህል ፍትህ ሊዘገይ አይገባም የሚል ነው መቃወሚያ ያቀረብ ነው። አግባብ አይደለም ለአራተኛ ጊዜ እንዲህ አይነት ምክንያት መቅረቡ በቂ አይደለም የሚል ነበር። ግን ያው ፍርድ ቤቱ አንድ የመጨረሻ እድል ይሰጣቸው በሚል የመጨረሻ ትዕዛዝ ሰጥቷል።
አቶ አለልኝ አያይዘው ፖሊስ ምስክሩን ማቅረብ ቢፈልግ ያቀርብ እንደነበር፣ ደንበኞቻቸው የዋስ መብት ሳይኖራቸው በእስር ላይ ያሉ በእንዲህ ያለ ተደጋጋሚ ምክንያት ሊንገላቱ እንደማይገባ በመግለጽ ለፍርድ ቤቱ መቃወሚያ ማቅረባቸውን ተናግረዋል። ፍርድ ቤቱ ፖሊስ የሰጠውን ምክንያት ታሳቢ በማድረግ ምስክሩን ለነሐሴ 11 2009 ዓ.ም ለመስማት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የፌዴራል ጠቅላይ አቃቤ ሕግ አቶ በቀለ ገርባ በዋስ ሊፈቱ አይገባም የሚል መከራከሪያ ቀረበ። ጉዳዩን እየመረመረ የሚገኘው ፍርድ ቤት የሁለቱን ወገኖች ክርክር አይቶ ብይን ለመስጠት ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል።
ከሁለት ሳምንት በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በእነ ጉርሜሳ አያነው መዝገብ ላይ ብይን ከሰጠ በኋላ የዋስ መብታቸው እንዲከበርላቸው አቶ በቀለ ገርባ በጠበቆቻቸው አማካኝነት ላቀረቡት ጥያቄ አቃቤ ሕግ ዛሬ በጽሑፍ ተቃውሞውን አቅርበዋል። አቃቤ ሕግ ባቀረበው ክርክር መሠረት አቶ በቀለ ገርባን ጨምሮ ሌሎች 22 ተከሳሾች ክስ ሲመሰረትባቸው ዋስትና ተከልክለዋል። ይህን ዋስትና የከለከለው ይኸው ፍርድ ቤት እንደነበረ የሚያስታውሰው የአቃቤ ሕግ ክርክር ፍርድ ቤቱ የራሱን ውሳኔ ሽሮ ተከሳሽን እንደገና በዋስትና ሊያሰናብታቸው አይገባም፣ የሕግ መሠረትም የለውም የሚል ክርክር ማቅረቡን ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱል ጀባር ሁሴን ለቪኦኤ ተናግረዋል። ሁለተኛው የአቃቤ ሕግ መከራከሪያ ነጥብ ደግሞ አቶ በቀለ ገርባ ቀደም ሲል በቀረበባቸው ክስ እንደተገለጸው ውጭ ሀገር ከሚገኙ ድርጅቶች ጋር ግንኙነት እንዳላቸው ይታወቃል። ስለሆነም በዋስ ቢፈቱ ወደ ውጭ ሀገር የመሄድ አጋጣሚ ስለሚኖር ተመልሰው ፍርድ ቤት አይቀርቡም። ከዚህም በተጨማሪ አሁንም እንዲከላከሉ የተበየነባቸው ሕገ መንግሥታዊ ስርዓቱን በኃይል ለመናድ ጉልህ ያልሆነ የቅስቀሳ ተግባር ፈጽመዋል በሚል ስለሆነ በዋስ ቢፈቱ ይህንኑ ተግባር ይቀጥላሉና አቶ በቀለ ገርባ በዋስ የመፈታት ጥያቄያቸው ውድቅ ይሁን የሚል ክርክር አቃቤ ሕግ እንዳቀረበ አቶ አብዱል ጀባር ሁሴን አብራርተዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮ ብይን ለመስጠት ለሐምሌ 26 ቀን 2009 ዓ.ም ቀጠሮ ቆርጧል። አራቱን ከፍተኛ የኦፌኮ አመራር አባላትን ጨምሮ እንዲከላከሉ የተበየነባቸው 17 ተከሳሾች ከነሐሴ 8 እስከ 12 2009 ዓ.ም ባሉት ቀናት የመከላከያ ምስክሮቻቸው እንዲያሰሙም ፍርድ ቤቱ ቀጠሮ መስጠቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ሶማሊያ አዲስ የመፈናቀል ችግር ገጥሟታል። በተለይም በሀገሪቱ ደቡባዊ ክልል ሰዎች በድርቅና በግጭት ምክንያት ከመኖሪያቸው እየተፈናቀሉ ነው። ካለፉት 7 ወራት ወዲህ 800 ሺህ የሚሆኑ ሰዎች በድርቅ ምክንያት ከመኖሪያቸው እንደተፈናቀሉ በሶማሊያ የዓለም አቀፍ ፍልሰት ድርጅት ተወካይ ጌራርድ ዌይቴ ለአሜሪካ ድምፅ ራዲዮ ገልጸዋል። 1.1 ሚሊዮን የሚሆኑ ሶማሊያውያን ከዚህ በፊት የተፈናቀሉ መሆናቸው ይታወቃል። ተፈናቃዮቹ በተጣበቡ ሰፈሮች እንደተጠለሉና መሠረታዊ የሆኑ አገልግሎቶች እንደማያገኙ ጌራርድ ዌይቴ አስገንዝበዋል። ንጹሕ የመጠጥ ውሃ ስለማያገኙም 71 ሺህ የሚሆኑ ሰዎች የኮሌራ በሽታ ወይም አጣዳፊ ተቅማጥ እንደያዛቸው፣ ከእነርሱም ወደ 1100 የሚሆኑት ሰዎች እንደሞቱ ጨምረው ገልጸዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትራንስጀንደር ወይም ራሳቸውን ከተወለዱበት ጾታ ለይተው የሚያዩ ሰዎች በሀገሪቱ ወታደራዊ ኃይል ማገልገላቸው ይቆማል ብለዋል። የቀድሞ ፕሬዚደንት ባራክ ኦባማ ከአንድ ዓመት በፊት በውትድርና እንዲያገለግሉ ያወጡትን ፖሊሲ ይቀለብሳል ማለት ነው። ፕሬዚደንት ትራምፕ በትዊተር አከታትለው ባስተላለፏቸው መልእክቶች ከጀነራሎችና ከወታደራዊ ጠበብት ጋር ከተመካከርኩ በኋላ ትራንስጀንደር ሰዎች በውትድርና ማገልገላቸው እንዲቆም አደርጋለሁ ብለዋል። ራንድ ኮርፖሬሽን የተባለው የጠበብት ቡድን ተቋም 2500 የሚሆኑ ትራንስጀንደር ሰዎች በዩናይትድ ስቴትስ ወታደራዊ ኃይል እንደሚያገለግሉ ይገምታል። 1500 የሚሆኑት ደግሞ የተጠባባቂ ወታደራዊ አገልግሎት አባላት ናቸው። ትራምፕ ስለ ውሳኔያቸው ሲያስታውቁ እነዚህ ሰዎች ምን እንደሚሆኑ የተናገሩት ነገር የለም።
በመጨረሻም የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ዩናይትድ ስቴትስ ለመጣል ላቀደችው አዲስ ማዕቀቦች ሞስኩ የአጸፋ ምላሽ ልትሰጥ ትችላለች ሲሉ አስጠንቅቀዋል። አሜሪካ አዲስ ማዕቀቦች የምትጥለው ሩሲያ ባለፈው ዓመት በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ ገብታለች በሚል ነው። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት ትላንት የማዕቀብ ሕጉን አጽድቋል። ሕጉ የሀገሪቱ ፕሬዝደንት ዶናልድ ትራምፕ ማዕቀቦቹን ለማላላት ባላቸው አቅም ላይ የሀገሪቱ ምክር ቤት ቁጥጥር እንዲያደርግ በሚያስችል መንገድ ሰፍቷል። የሩሲያ መንግሥት ሚዲያ እንደሚለው አዲሶቹ ማዕቀቦች በሞስኩና በዋሽንግተን መካከል ግንኙነት የማሻሻል ዕድሉን ያጠባል ሲሉ ሪያፍኮቭ አስጠንቅቀዋል። የዩናይትድ ስቴትስ ምክር ቤት የማዕቀቡን ዕቅድ ካጸደቀ ሩሲያ ያጸፋ ምላሽ ትሰጣለች ስትል የትራምፕ አስተዳደርን አስጠንቅቃ እንደነበር ምክትል ውጭ ጉዳይ ሚኒስትሩ ጠቁመዋል። ዜናው በዚሁ ይጠቃልላል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ይቀርባል።
አዲሱ የቀን ገቢ ግምት ተግባራዊ በተደረገባቸው የአዲስ አበባ ከተማና የኦሮሚያ ክልል የአሜሪካ ድምፅ ያነጋገራቸው ነዋሪዎች እስካሁን የተፈታላቸው ቅሬታ እንደሌለ ገልጸዋል። በተለይ በኦሮሚያ ክልል አንድ የሻምቡ ከተማ ነዋሪ ከመንግሥት ባለሥልጣናት ጋር ነጋዴዎች ስብሰባ ተቀምጠው እንደነበር ገልጸው፣ ነገር ግን በስብሰባው ላይ የተናገሩ ሰዎች ታስረዋል፣ ሱቆችም በከፊል ተዘግተዋል ብለዋል። የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን እስካሁን 80% የሚሆኑ ቅሬታዎች በአግባቡ እየተፈቱ ነው ብለዋል። የኦሮሚያ ክልልም በበኩሉ ከነጋዴው ማኅበረሰብ ጋር በአግባቡ መወያየቱንና ቅሬታዎች እየተፈቱ መሆናቸውን አስታውቋል። ጽዮን ግርማ ዝርዝሩ አላት።
በቀን ገቢ ግብር ትመና ላይ ተመስርተው በየዓመቱ ቁርጥ ግብር እንዲከፍሉ በሚደረጉ ነጋዴዎች ላይ ተግባራዊ እንዲደረግ የተወሰነው አዲሱ የቀን ገቢ ግምት ይፋ የተደረገው በአዲስ አበባ ከተማና በኦሮሚያ ክልል ሲሆን፣ ይህም ደብዳቤ የደረሳቸው ነጋዴዎች ግምቱ የተጋነነ ነው፣ ፍትሐዊ አይደለም፣ የግብር መለያ መርሃ ግብራችንንም ያለ ካፒታላችን ያዛባ ነው ሲሉ መቃወማቸውን ስንዘግብ መቆየታችን ይታወሳል። ይህንንም ተቃውሞ ተከትሎ በኦሮሚያ ክልል አንዳንድ ከተሞችና በአዲስ አበባ አንዳንድ የንግድ ቦታዎች የንግድ ማቆም አድማ ሲደረግ እንደነበር ነጋዴዎችን ጠቅሰን ስንዘግብ መቆየታችን ይታወሳል። ይህም ርዕሰ ጉዳይ አወዛጋቢ ርዕስ ሆኖ ሰንብቷል። በሚኒስትር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ ከበደ ጫኔ ቅሬታዎቹ በመፈታት ላይ ይገኛሉ ብለዋል።
እስካሁን ቅሬታ ካቀረቡት 80% ያላነሰ ቅሬታቸው እየታየ ነው ያለው። በቀሪዎቹ ደግሞ ይቀጥላሉ። ከዛ በኋላ ደግሞ የደረጃ አለና የደረጃ አለታ ቅሬታ ያላቸው በተመሳሳይ መንገድ እየታየ ይሄዳል ማለት ነው። ስለዚህ ይሄ እንደሚያጋጥም ታውቆ ነው የቅሬታ ስርዓት የተዘረጋው። በዛ ይስተናገዳሉ። ስራው የደረጃ መርሃ በአመት የቁርጥ ግብር የሚከፍሉበት ስለሆነ ዞሮ ዞሮ የቁርጥ ስራ ደግሞ በግምት ላይ የተመሰረተ ነው። ጥናቱም ሲካሄድ ሳይንሳዊ የሆነ መረጃ በማቅረብ አይደለም፣ ግምት ነው። የቀን ሽያጫቸውን መሰረት ያደረገ የቀን ገቢያቸውን መሰረት ያደረገ ግምት ነው የተጣለው። ስለዚህ እነሱ የቀን ግምቴ ይሄን ያህል ነው የሚሸጠው ይላሉ። በእኛ በኩል ደግሞ የተጠና ጥናት መሰረት አድርጎ ግምቱን ይሄን ያህል ነው እንላለን። እዛ ላይ የተራራቀ ነገር ካለ ለመቀራረብ የሚያስችል የድጋሚ ትዝብት ወይም ቼክ የማድረግ ስራ ሰርተን ከግብር ከፋዩ ጋር የተቀራረበ ግምት እንዲከፍሉ ይደረጋል ማለት ነው። ይሄ ነው እየተስተካከለ ያለው በቅሬታ አቅራቢዎች ዘንድ።
በንፋስ ስልክ ላፍቶ ክፍለ ከተማ የሚገኙና ስማቸውን መግለጽ ያልፈለጉ አንድ ነጋዴ በበኩላቸው ማምሻውን አነጋግሬያቸው ነበር። ቅሬታችን በአግባቡ እየተሰማ አይደለም ሲሉ የባለስልጣኑን ምላሽ ያጣጥላሉ።
ምንም የተፈታ ነገር የለም። እንደውም አሁን ከጥቂት ደቂቃ በፊት እኛ በአጋጣሚ ባለፈው ጓደኛዬም ገልጾታል፣ ከአንድ ዓመት በፊት ቤታችን ያለ አግባብ ፈርሶ የተበተኑ ሰዎች ነን። በአጋጣሚ ዛሬ ከዛ ጉዳይን ተሰባስበን በምናወራበት ሰዓት ላይ በመካከላችን የሸቀጣሸቀጥ ሱቅ የሚነግድ ሰዎች ነበሩ። እነሱን ሰዎች ሸቀጣሸቀጥ ከአንድ ነገር ላይ 50 ሳንቲም እና 1 ብር ማትረፍ የሚችሉ ሰዎች የቀን ገቢ ግምት 1700 ብር እና 2200 ብር የተገመተባቸው ሰዎችን በአጋጣሚ አግኝቼ ነበረ። እነዛ ሰዎች አንደኛው ሰውዬ የ1700 ብር የተገመተበት ሰው መጥተው ቅሬታ አቅርቦ ሱቁ ድረስ መጥተው ሂሳቡን ሰርተውለት ያንተ የምትከፍለው 12000 ብር ነው የሚመጣ ብለውት በዛኑ ወደ ክፍለ ከተማው ሄዶ ሂሳቡን ሲያሰራ 15000 ብር እንደሆነ እና እዛ መጥተው የሚነግሩት ነገር ሌላ ነው፣ እዛ ደግሞ ሲኬድ የሚሰራው ሂሳብ ሌላ ነው። እና አንድ ሸቀጣሸቀጥ የሚነግድ ትንሽ ኪዮስክ የመንደር ሱቅ 2200 ብር የተገመተበት ጓደኛዬ ነበር አጋጣሚ። እና ተፈታ የሚሉት ቅሬታ ውሸት ነው፣ እየተፈታም አይደለም፣ ከእውነት የራቀ ነው።
በጨርቆስ ክፍለ ከተማ የሸቀጣሸቀጥ ነጋዴ እንደሆኑና በቀን 3600 ብር የቀን ገቢ ግምት እንደተገመተባቸው ቅሬታቸውንም የሚሰማ አካል እንዳጡ አንድ ነጋዴ ገልጸውልናል።
ይሄድ ያው እንመጣለን ይሉኛል፣ ቆይ ገና አልተሰራም ይሉኛል፣ ወደ 4 ነው ምናምን ተመላልሻለሁ፣ ቆይ እስከዛ ስራ እንመጣ እንነግርሃለን እንደውልልሃለው ይሉኝ፣ አልተሰራልኝም አልተነገረኝም።
አንተ በአንተ በኩል ስንት ነው የቀን ግምቴ የቀን ገቢ ብለህ ነው የምትለው?
የቀን ገቢ ምንም ነገር የዛ ተሰራ ከሶስት እጁ ራሱ አይገናኝም። ወላሂ አንቺ ምናልባት ያው ላታዩ ትችላለች። ቤቷን ሳልነቃነቅ ነው ከዚህና ከዚህ ሚወጥተው እንዴት እንደጫኑብኝ አላውቅም። በእርግጥ ቤቷ ግንብ ነች፣ እሱን አይቶ ይሁን ምን ይሁን አላውቅም። እንትናሉኝ እንዴት እንደሆንም አላወቅም። ሆነ
ምን አይነት ነው ሱቅህ አንተ?
ሱቅ ትንሽ የሱቅ ነች፣ እዚህ ከቀበሌው ከላይ በኩል ነው ያለው ነው። እንደው ቅርብ ካለሽ አንቺ ራስሽ መጣሽ እንድታዩ ደስ ይለኛል።
በተያያዘም በኦሮሚያ ክልል በሚገኙ የተለያዩ ከተሞች ይህንን የቀን ገቢ ግምት ተቃውመው የስራ ማቆም አድማ ያደረጉ ነጋዴዎች የነበሩ ሲሆን የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቢሮ ኃላፊ አቶ አዲሱ አረጋ ቅሬታዎቹን የመንግስት ባለስልጣናት እየቀረቡ ከነጋዴዎቹ ላይ መስማታቸውንና ቅሬታዎቹ እየተፈቱ መሆኑን ገልጸው በዚህም አድማ ላይ የነበሩ ነጋዴዎች በሙሉ ሱቃቸውን መክፈታቸውን፣ በሻምቡ ከተማ የነበሩ ነጋዴዎች ብቻ ትላንት ሳይከፍቱ ቀርተው የነበረ ቢሆንም አሁን እነሱም መክፈታቸውን ገልጸው ማንም ቅሬታ ያለው አካል ቅሬታውን የሚያቀርብበት አሰራር እንደተዘረጋ ነግረውናል።
እስከ 79000 የሚሆኑ ቅሬታዎች ቀርበዋል ማለት ነው ለቅሬታ ሰሚ ኮሚቴ። ከዛ ውስጥ ከ11000 በላይ የሚሆነው ቅሬታ ታይቶ ምላሽ ተሰጥቷል። ትክክለኛ ቅሬታ መሆኑ ግንዛቤ ተወስዶ የማስተካከያ ግምት ተደርጎበት ግብራቸውን በተስተካከለ ሁኔታ እንዲከፍሉ የተደረገበት ሁኔታ ነው ያለው። ከዛ በተረፈም ከ35000 በላይ የሚሆኑ ግብር ከፋይ ነጋዴዎች በዚህ የጊዜ ሰሌዳ መክፈል ከሚገባቸው ውስጥ እስከ ትናንትና ማታ እስከደረሰን መረጃ ድረስ ግብራቸውን የከፈሉበት ሁኔታ ነው ያለው። ዛሬም ግብር የመክፈሉ ሁኔታ ተጠናክሮ ቀጥሏል ማለት ነው።
የአፋን ኦሮሞ ዝግጅት ባልደረቦቻችን በስፋት ያነጋገሯቸው በኦሮሚያ ክልል የሚገኙ ነጋዴዎችና ነዋሪዎች በተደረጉ ውይይቶች ላይ ያገኙት መፍትሄ እንደሌለ፣ እንዲያውም ሱቆቻቸው እንደታሸጉባቸው ገልጸዋል። በዛሬው ዕለት በሻምቡ ከተማ ነዋሪ የሆኑ አንድ ነጋዴ አነጋግረን ነበር። ነገር ግን የድምፅ ጥራቱ የማይሰማ ሲሆን ከሀሳባቸው ለመረዳት እንደቻል ነው በተደረገው ስብሰባ ከስብሰባው በኋላ በስብሰባው ላይ የተናገሩ ሰዎች መታሰራቸውንና የተወሰኑ ሱቆችም መዘጋታቸውን ነው።
ግማሻችን ተከፍቶ ልብ ነው ግማሽ ሌሎቹ ደግሞ
እኚህ ነጋዴ እንደሚሉት ከስብሰባው በኋላ የግማሾቹ ሱቆች የተከፈተ ሲሆን ግማሾቹ ደግሞ እንደታሸገባቸው ነው። በሌላ በኩል በግንጭ ከተማ የሚገኙ አንድ ነዋሪ ይህንኑ ጠቅሰው በስብሰባ ላይ የተናገሩ አንድ ግለሰብ መታሰራቸውን ተናግረዋል።
በመናገሩ ምክንያት የታሰረ አንድ ሰው አለ። መንገሻ ዳንደና የሚባል ነጋዴ ነው። ያለውን የፖለቲካ ሁኔታ ተናገሩ። አጠቃላይ የአገሪቱን ሁኔታ ተናገሩ። ኦሮሚያ ውስጥም ያለውን የግፍ አገዛዝ አንዳንድ ነገር ተናገሩ።
ይህንኑ በተመለከተ አቶ አዲሱ አረጋን ጠይቂያቸው ነበር።
አይ ምንም ይሄ ተቀባይነት የሌለው ነገር ነው። ፊት ለፊት ነው የተወያየ ነው። በተለይ የኔ ጥሩ ሞቅ ያለ ውይይት የተደረገበት መድረክ ባለፈው ወሊሶ ከተማ ላይ ከደቡብ ምዕራብ ሸዋና ከወሊሶ ከተማ የተውጣጡ ንግድ ማህበረሰቦችና የህብረተሰብ ተወካዮች የተገኙበት ነው። በግልጽ ነው የተቹትም አመራራቸውን ሳይቀር ከንቲቦቻቸውን ሳይቀር የከተማውን የመልካም አስተዳደር ክፍተት ሳይቀር በግልጽ ነው የተናገሩት። ይሄ ሰው በዚህ ይህን በመናገር ታስሯል የሚል ዝርዝር ከመጣለን ያንን መነጋገር እንችላለን። በመናገር ቅሬታውን በማንሳት የታሰረ አንድም ሰው በክልላችን የለም።
ነጋዴዎቹ በበኩላቸው ማን እንደታሰረና የማን ሱቅ እንደታሸገ በዝርዝር ማቅረብ እንችላለን ይላሉ። እኛ ለፍቶ አዳሪዎች ነን። ዋናው ጥያቄያችን ያልሰራነውን እንድንከፍል ተጠይቀናል። እርሱ ይነሳለን ነው። ይህንን ቅሬታችንን የሚሰማን ብቻ ነው የምንፈልገውም ብለዋል።
የዕለቱን አብይ ርዕስ አደመጥን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የአሜሪካ ድምፅ ሬዲዮ የኢንዶኔዥያ አገልግሎት ዘጋቢ ክሪቲካ ቫራንጋ በቅርቡ ወደ ዋና ከተማይቱ ጃካርታ ለመስክ ስራ ተጉዛ በነበረ ጊዜ በዚያ ድንገት ኢትዮጵያውያን ስደተኞችን አገኘች፣ አነጋገረቻቸው፣ ታሪካቸውንም ጻፈች። የዘገባዋንም ርዕስ የምስራቅ አፍሪካ ስደተኞች ጃካርታን ላልተወሰነ ጊዜ ቤታቸው አደረጉ ስትል ሰየመች። ሰለሞን አባተና ትዝታ በላቸው ያቀርቡታል።
ኦሮሞይቱ ኢትዮጵያዊት ራና 24 ዓመቷ ነው ስትል ጀመረች የቪኦኤዋ ዘጋቢ ክሪቲካ የጃካርታ ዘገባዋን። ራና ስደተኛ ነች። የስደተኛ ሦስተኛ ትውልድ ቤተሰብ፣ ስትሰደድ ደግሞ ኢንዶኔዥያ ሁለተኛ ሀገር መሆኗ ነው። እግሮቿ የኢትዮጵያን ምድር በዚህ ለጋ ዕድሜዋ ለቀው ከተሰናበቱ የፖለቲካ ተቃዋሚና በስደት ላይ ከነበሩ አባቷ የተወለደችው ሳዑዲ አረቢያ ውስጥ ነው። ሳዑዲ አረቢያ የፖለቲካ ጥገኝነት ባለመስጠቷ ምክንያት ራና ሀገር የለሽ ሆነች። ይሁን እንጂ በ16 ዓመት ዕድሜዋ ከሳዑዲ አረቢያ በኃይል ተባርራ እንድትወጣ ተደረገና ወደ ኢትዮጵያ ለመሄድ ተገደደች። እዚያም የመጀመሪያ ዲግሪዋን እስክትይዝ ተማረች። የዛሬ 2 ዓመት አካባቢ ኦሮሚያ ውስጥ ተቃውሞ ሲቀሰቀስ የመንግሥቱ ኃይሎች ይወስዷቸው በነበሩ የብተናና የኃይል እርምጃዎች ምክንያት ደግሞ እንደገና ለስደት ተዳረገች ጅቡቲ።
ራና ጅቡቲ ላይ ያሳለፈችው ጊዜ አጭርም ቢሆን ችግርና መከራ የበዛበት ነበር። ጥገኝነትና ከለላ ጠያቂ ኦሮሞዎች በመንግስቱ ኃይሎች እየተከበቡና እየተያዙ ከሀገር ይባረሩ ወደ ኢትዮጵያም እንዲመለሱ ይደረጉ ነበር። ራና ታሪኳን ለክሪቲካ ቫናጉር ማጫወቷን ቀጠለች። በመሃል ታዲያ አንድ ሰውን ከሀገር ሀገር በማሻገር አድራጎት ላይ ተሰማርቶ የነበረ ግለሰብ እርሷን እናቷንና ወንድሟን በአይሮፕላን አሳፍሮ ወደ ኢንዶኔዥያ ላካቸው። እጅግ ሩቋ የኢንዶኔዥያ አገር። በዚያ እነ ራና ማንንም የማያውቁ የሀገሬውን ቋንቋ የማይናገሩ ፍጹም ባይተዋር ናቸው።
አንድ ዓመት ኖሩና የስደተኛ ዕውቅና ተሰጣቸው። የከተማና አካባቢዋ ባቡር መስመርና ጣቢያ ባለበት በደቡብ ጃካርታ ፓሳር ሚንጉባሩ ሰፈር ሕይወታቸውን አሳርፈው መሠረቱ። ይህ ፓሳር ሚንጉባሩ ሰፈር ባለፉት 3 ዓመታት ውስጥ የስደተኞችና የፍልሰተኞች መንደር የመሆኑ ነገር ከዕለት ዕለት በፈጣን ሁኔታ እየበረታ መጥቷል። አንዳንዶች በልቦና ቢስና ግዴለሽ አሸጋጋሪዎች እንደ ፍጥር ጥራቸው ይሁኑ እየተባሉ እንዲህ እንደ ነራና ይጣሉና እዚያው ይገኛሉ። ሌሎች ደግሞ ወደ አውስትራሊያ እንዘልቃለን በሚል ተስፋ ለመሸጋገር ወደ ኢንዶኔዥያ ገብተው አውስትራሊያ የዛሬ 3 ዓመት የባህር በሮቿን ሁሉ ለፍልሰተኞችና ስደተኞች በዘጋች ጊዜ እዚያው ዋለው የቀሩ ናቸው።
ማለቂያ የሌላቸውና መፍቻ መላ ያጡ የሚመስሉት የአፍሪቃ ግጭቶችና ኦሮሞን የመሳሰሉ የተጨቆኑ ቡድኖችን በሚመለከት ዓለም አቀፉ ማህበረሰብ ያለው እውቀት እጅግ ዝቅተኛ በመሆኑ ሳቢያ የምስራቅ አፍሪቃ ስደተኞች ተረጋግተው እንዲሰፍሩ መጠበቅ ያለባቸው ጊዜ እጅግ የተራዘመ ነው። ያውም እንዲሰፍሩ ከተደረጉ
ጃካርታ የሚገኙ ነጻ የስደት ጉዳዮች ጠበቃ ትሪስ ካሜሩን ናቸው ይህንን የሚሉት። ካሜሩን ለክሪቲካ ቫራጉር በሰጡት መረጃ መሰረት አሁን በፓሳር ሚንጉባሩ መንደር ወደ 200 የሚሆኑ ምንጫቸው ምስራቅ አፍሪካ የሆነ ቤተሰቦች ይገኛሉ። ራና ደግሞ አካባቢውን ይወደደችው ይመስላል። ሰላም ነው ትላለች።
ባይተዋርነት እንዲሰማ አያደርጉም። ምናልባት እዚህ ስደተኞችን ለረጅም ጊዜ ሲያስተናግዱ ስለቆዩ ሊሆን ይችላል።
በሰፈራቸው አንድ የአረብ ሱቅ አለ። ሳዑዲ አረቢያ በነበሩ ጊዜ ያወቁት እንዲያውም ለራና ስትወለድ ጀምሮ የምታውቀው ነው። አረብኛው እውቀት አላቸውና ተስማምቷቸዋል።
ራና ወትሮም ሙስሊም ብትሆንም ራሷን በሻሽ መሸፈን የጀመረችው ጃካርታ ከገባች በኋላ ነው። የአካባቢዋ ሰው ሂጃብ ይለብሳልና ለጎረቤቶቿ ያላትን አክብሮት ማሳየት ስለፈለገች። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ከተመዘገቡ ጃካርታ ውስጥ ካሉ 14,093 ስደተኞችና ጥገኝነት ጠያቂዎች 16 ከመቶ የሚሆኑት ከምስራቅ አፍሪካ አገሮች የተነሱ መሆናቸውን UNHCR የጃካርታ ቢሮ ቃል አቀባይ ሚትራ ሳሊማ ሱሪያኖ ለክሪቲካ ነግረዋታል። ብዙዎች ከሶማሊያ፣ ከኢትዮጵያ፣ ከሱዳን የወጡ ናቸው። የተወሰኑ ደግሞ የኤርትራ፣ የኡጋንዳና የሞዛምቢክ ሰዎች ናቸው።
ዛሬ ራና አስተርጓሚ ሆና በበጎ ፈቃድ ትሰራለች። ስራው በጣም ነው የሚበዛባት። አንደበተ ብዙ ነች። ኦሮምኛ፣ አረብኛ፣ አማርኛ፣ እንግሊዝኛ አጥርታ ትናገራለች። አሁን ደግሞ የሀገሬውን በሐሳ ኢንዶኔዥያ ለምዳለች። በማህበረሰቧ ውስጥ ጥገኝነት ጠያቂዎችን ትረዳለች። ለቃለ መጠይቆቻቸው ታዘጋጃቸዋለች። የራና አያት የኦሮሞ ነጻነት ግንባር አባል የነበሩና ቀድመው ከኢትዮጵያ ለመሰደድ ከተገደዱ ሰዎች አንዱ እንደነበሩ ራና ለክሪቲካ አጫውታታለች። ምንም እንኳ ራና ወደ ወላጆቹ ሀገር የተመለሰችው እጅግ ለጋ በሆነ የታዳጊ ወጣትነት ዕድሜዋ ቢሆንም በቤተሰቧ ውስጥ የቆየውን የተቃውሞ መንፈስ ለመውረስና ለመቀላቀል ጊዜ አልፈጀባትም። ጠንካራ ተማሪና ተሟጋች እንደነበረች የህብረተሰብ ጤና ባለሙያ መሆኗንና በሕክምና ትምህርት ቤት የመጀመሪያ ዓመት ላይ ሆና ወደ ኢንዶኔዥያ መሰደዷን ተናግራለች።
ስለ ህዝባችን ሳስብ ውስጤ በጣም ያዝናል። እዚያ በቆየውበት ጥቂት ጊዜ እንኳን ነገሮች ትክክል አለመሆናቸውን ለመረዳት ችያለሁ
ብላለች ራና። ተማሪ ሳለች በተቃውሞው ወቅት ተይዛ አንድ ሌሊት እስር ቤት ማደሯንና ያቺ ሌሊት የአንድ ዓመት ያህል ረዝማ እንደታየቻት ነው ራና የምታስታውሰው።
ታናሽ ወንድሜ ግን በባሰ ሁኔታ ተሰቃይቷል። ከአገር ከመውጣታችን በፊት የደረሰበት ጠፍቶ የነበረበት ጊዜም ነበር።
ለወጣት ኦሮሞ የመብቶች ተሟጋቾች እንዲያ አይነቱ ሁኔታ የተለመደ ነው ትላለች። ታናሽ ወንድሟ ከኢትዮጵያ ሲወጣ የአስረኛ ክፍል ተማሪ እንደነበረና የኢንዶኔዥያ ሕግ ለስደተኞች ስለሚከለክል አሁን ያለ ትምህርት ያለ ሥራም በመቀመጡ ምክንያት የመከፋትና የመደበር ስሜት እያደረበት መሆኑን፣ እናቷም የስኳር ሕመምተኛ በመሆናቸው ብዙውን ጊዜያቸውን ወደ ሆስፒታሎች በመመላለስ እንደሚያጠፉ ራና ገልጻለች።
የሚኖሩት በጊዜያዊ ተቀላሽ መጠለያ ውስጥ ቢሆንም ራና እዚያው እንጀራ ትጋግራለች። የስሜት መረበሽና ጭንቀት፣ እንቅልፍ ማጣት፣ የቤተሰቧና የማህበረሰቧ ኃላፊነት፣ በሀገሯ ውስጥ ያለው ሁኔታ ሀሳብና ስጋት ለራና ሕይወት የበዛውን ሸክም የሚያከብዱባት የስደቷ ፈተናዎች ናቸው።
ራናና ቤተሰቧ እንግዲህ ኢንዶኔዥያ ውስጥ የሚኖሩት እስከ መቼ እንደሆነ አያውቁም። ኢትዮጵያ ውስጥ ስለ መብት መታገላቸው ግን አይቆጫትም።
ሰዎች እፊቴ ሲሞቱ እያየሁ አንዳች ነገር ማድረግ አልችልም ነበር
አለች ራና በምሬት። ክሪቲካ ቫራጉርም ዘገባዋን በዚሁ ቋጨች።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሙዚቃን ጋብዛችሁ የጸጋዬ እሸቱን ወርቀ ዘበው መርጠናል።
ነብ ነው የምንሄደው።
Thank you.
በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭት ይቀጥላል። ወደ መደበኛ ቅንብሮች ከማለፋችን በፊት ለሰዓቱ ያሉንን የዓለም ዜናዎች ባጭር ባጭሩ ከአዳነች ፍሳይ እንሰማለን።
በሪፑብሊካውያን የሚመራው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በቀድሞ ፕሬዚደንት ባራክ ኦባማ አስተዳደር ወቅት የተደነገገውን የኦባማ ኬር የሚል ስያሜ የተሰጠውን የጤና ዋስትና መርሃ ግብርን በሚሽር ሕግ ላይ ነገ ድምፅ ለመስጠት ተዘጋጅቷል። ሴኔቱ ትላንት የጤና ዋስትናን ለመሻር ክርክር እንዲጀመር ከወሰነ በኋላ እሱን የሚያራምድ ሕግ ተቀባይነት አላገኘም። የሕግ መወሰኛው ምክር ቤት የብዙሃን መሪ ሚች ማኮኔል ያቀረቡት ረቂቅ ሐሳብ ትላንት ማታ 43-57 ድምፅ ወድቋል። የተሸነፈው ረቂቅ ሐሳብ በድህነት የሚኖሩ አሜሪካውያን የሕክምና ዕድል እንዲያገኙ የሚያደርገው ፕሮግራም እንዳይሰፋ ያግዳል። ዝቅተኛ ገቢ ያላቸው አሜሪካውያን የግል የሕክምና ዋስትና ለመግዛት እንዲችሉ የሚሰጠውን ድጎማ ይቀንሳል። የሕክምና ኢንሹራንስን ወይም ዋስትናን በማይገዙ ሰዎች ላይ ተደንግጎ የነበረውን የግብር ቅጣትን ያስቀራል። አንዳንድ ሪፑብሊካውያን ተተኪ ሕግ ሳይገኝለት የኦባማ ኬርን መሻሩ ብዙ አሜሪካውያን የጤና ዋስትና እንዳይኖራቸው ያደርጋል የሚል ስጋት አላቸው። ታሊባን በደቡባዊ አፍጋኒስታን ክፍለ ሀገር ካንዳሃር ላይ በከፈተው ጥቃት ቢያንስ 26 ወታደሮች ተገድለው 13 እንደቆሰሉ የሀገሪቱ ባለሥልጣኖች አረጋግጠዋል። ውድቅት ላይ የተካሄደው ጥቃት የአፍጋኒስታን ብሔራዊ ሰራዊት ሰፈርን ኢላማ ያደረገ እንደነበር የመከላከያ ሚኒስቴር ቃል አቀባይ ዳውላት ዝዊሪ መናገራቸውን ኦፊሴላዊ መግለጫ ጠቁመዋል። በውጊያው 80 የሚሆኑ የታሊባን ታጣቂዎች ተገድለዋል ወይም ቆስለዋል ሲሉም ቃል አቀባዩ አክለዋል።
ወደ ቀዳሚው የምሽቱ መደበኛ ቅንብር እንለፍ። አሜሪካና ሕዝቧ ይላል። ዩናይትድ ስቴትስ ውስጥ ዕድሜው ከ65 ዓመት በላይ የሆነው ሰው ቁጥር በፍጥነት እያደገ ነው። ከዚህ ውስጥም የውጭ አገር ተወላጁ ቁጥር የማይናቅ ድርሻ አለው። እንደ ኒውዮርክ ባሉ የአሜሪካ ከተሞች እንደ አውሮፓውያን ዘመን አቆጣጠር 2020 ዓመተ ምህረት ላይ ሲደረስ ከጠቅላላው አረጋውያን ውስጥ አብላጫውን ቁጥር የሚይዙት የውጭ አገር ተወላጆች እንደሚሆኑ ይጠበቃል። ከዚህም ጋር ተያይዞ ታዲያ ለውጭ አገር ተወላጅ አረጋውያን ባህላዊ አግባብነት ያለው አገልግሎት ማዳረስ አደጋች ሊሆን እንደሚችል በመግለጽ የአሜሪካ ድምፁ ራሞን ቴይለር ከኒውዮርክ ያጠናቀረውን ዘገባ ቆንጅታዬ ዋሽንግተን አካባቢ ድሪም የተባለ የኢትዮጵያውያን ስብስብ አረጋውያንን የማገናኘት ሥራ እየሠራ መሆኑን አክላ ለዛሬው አሜሪካና ሕዝቧ ፕሮግራም ይዘዋለች።
ኒውዮርክ ውስጥ ከባንግላዴሽ የመጡ አረጋውያን በሳምንት 3 ጊዜ የተገናኙ አብረው የሚውሉበት፣ የሚጸልዩበት፣ የሀገራቸው ምግብ እየበሉ የሚዝናኑበት ዴሲ የአረጋውያን ማዕከል የሚባል አለ። ባንግላዴሾች ከሌላው ከውጭ ሀገር መጤ ማህበረሰብ ጋር ሲነጻጸሩ ወደዚህ ሀገር መጥተው መስፈር ከጀመሩ ብዙ ዘመን አላስቆጠሩ። ታዲያ በተለይ ለአረጋውያኑ እንግሊዝኛ ቋንቋ አለመቻላቸው አገሩን ለመልመድ ትልቅ ችግር ሳይፈጥርባቸው አልቀረም። ጃሃን አራ አሚንም የሚሉት ይህንኑ ነው።
When I first came, I didn't know any English. And still now. መጀመሪያ የመጣሁ ጊዜ ምንም እንግሊዝኛ አላውቅም ነበር። አሁንም ቢሆን አላውቅም። ማታ ተኝቼ ወይ ጉድ፣ አሁን ነገ እንዴት ነው ውጭ የሚወጣው? እንዴትስ ነው ከሰው ጋር የምነጋገረው ብዬ ጨነቃለሁ።
ክሪስቲያን ጎንዛሌዝ ሴንተር ፎር አርባን ፊውቸር የከተማ ኑሮ የወደፊት ይዞታ ማዕከል የተባለ ከፍተኛ አጥኚ ናቸው። በተለይ የመጡበትን ባህልና የቋንቋ ችሎታቸውን ታሳቢ አድርጎ የተዘጋጀ አገልግሎት እንደ ልብ በማይገኝባቸው አካባቢዎች በተለይ አረጋውያኑ ዘንድ ከማህበራዊ ኑሮ የመገለል ችግር እንደሚጸና የታወቀ ነው ይላሉ።
Very often you will find older people who feel isolated because
የልጅ ልጆቻቸው ቋንቋውን ስለማያውቁ በምን ቋንቋ እንደሚግባቡ ጭንቅ የሚላቸው ብዙ አረጋውያን ያጋጥሙናል። እነዚህ አረጋውያን ከኖሩበት አገራቸው ባህል በጣም የተለየ ባህል ውስጥ ነው የገቡት። ታዲያ አሜሪካ ያለው ባህል በየሀገራቸው አረጋውያን ማህበረሰብ ውስጥ ካላቸው ሚና ይለያልና ለመልመድ ያስቸግራቸዋል።
ዴቲ የአረጋውያን ማዕከልን የሚያካሂደው ኢንዲያ ሆም የተባለ ከሃይማኖት ነጻ የሆነ የደቡብ እስያውያን ድርጅት ነው። በሌሎችም የአረጋውያን ማዕከሎች አገልግሎቶችን ለማህበረሰቡ ይሰጣል። አረጋውያን በተለያየ መልኩ የመገለል ችግር እንደሚገጥማቸው ይናገራሉ። አንዱ አብዛኞቹ የማህበራዊ ኑሮ ዋስትናም ሆነ የሌሎች ከፌዴራል መንግስት የሚገኙ ጥቅሞችና አገልግሎቶች ተጠቃሚ ለመሆን ስለማይችሉ እንደሆነ የማዕከሉ ስራ አስኪያጅ ዲላፍሮዝ ናርጊዝ አህመድ ገልጸዋል።
Our people are more conservative and more religious and family oriented.
የኛ ሀገር ሰዎች በይበልጥ ወግ አጥባቂ፣ ሃይማኖትም አጥባቂና በጣም በተቀራረበ የቤተሰብ ግንኙነት የሚያምኑ ናቸው። ከቤተሰብ ጋር አብረው መኖር ይፈልጋሉ። በአሁኑ ጊዜ ደግሞ ይሄ በጣም አስቸጋሪ ሊሆን ይችላል። ምክንያቱም እዚህ ሀገር ያመጧቸው ልጆቻቸው ራሳቸው ከድህነት ጣሪያ ውስጥ ባለ ደረጃ የሚኖሩ ሊሆኑ ይችላሉ።
ታዲያ ከማህበራዊ ኑሮ የመገለሉ ችግር ቅርብ ጊዜ በመጡት ብቻ ሳይሆን በቆዩትም ላይ ለምሳሌ ከህንድ መጥተው ኑሯቸውን አሜሪካ ውስጥ በመሰረቱት እንደ ህንዳዊ አሜሪካዊው ሚሃራት ሻህና ባለቤታቸው ባሉት ላይም የሚደርስ ነው። እሳቸውና ባለቤታቸው አሜሪካ ከመጡ 25 ዓመታት አስቆጥረዋል። ኢንዲያ ሆም የህንዶች ቤት በተባለው ማዕከል መርሃ ግብሮች መሳተፋችን ጠቅሞናል ይላሉ ሚሃራት።
You have to develop yourself, how to talk, how to behave with other people.
ራስን ማስተማር መልመድ ነው የሚያስፈልገው። ሰውን እንዴት እንደምናነጋግር፣ ከሌሎች ሰዎች ጋር ስንሆን ምን ማድረግና አለማድረግ እንደሚገባን ተምረናል። ደግሞም እንዳይሰለቻቸው ምን እናድርግ፣ እንዴት ብናዝናናቸው ደስ ይላቸዋል፣ ይህን ሁሉ ማሰብ ያስፈልጋል። ያ ሲሆን ላንተም ያሉህን ተሰጥኦዎች ለሌሎች ለማሳየት እድል ታገኛለህ።
ባህራት ሻህና ባለቤታቸው ለኛ ዋናው የደስታችን ቁልፍ ጤናችንን እየጠበቅን መኖርና በየቀኑ ለራሳችን አንድ ደስ የሚለን ስራ እየሰራን ሳይሰለቸን መዋል ነው ብለዋል። በነገራችን ላይ በዚህ በዋሽንግተን አካባቢ ኢትዮጵያውያን አረጋውያንን ቀደም ብሎ እንደተባለው ለማገናኘት ጤና ነክ መረጃዎችን ለማካፈልና ለማዝናናት ድሪም ኢትዮጵያ በተባለ የኢትዮጵያውያን ማህበረሰብ ስብስብ የተቋቋመ ማዕከል አለ። ከዚህ ቀደምም ዘግበንበታል። የማዕከሉ አስተባባሪ ካሁን ቀደም ስለ ማዕከሉ ስራዎች የሰጡንም ማብራሪያ ቀንጨብ አድርጌ ላሰማችሁ።
ሜሪላንድ ነው የምናገናኛቸው። አንደኛ እንደ መጀመሪያ ሲገናኙ እንደ ሀገራቸው ተቃቅፎ ጥበቅ ያለ ሰላምታ ይለዋወጣሉ፣ ይጠያየቃሉ፣ ገጠመኞቻቸውን አንስተው ይጨዋወታሉ፣ ይሳሳቃሉ። በእኛ በኩል እለቱ የተለየ ስያሜ ካለው ዓለም አቀፋዊ ስያሜ ወይም ባሉበት አካባቢ ከአሜሪካ ጋር በተያያዘ ስያሜ ካለው ወይም በኢትዮጵያ ስላሳለፍናቸው ታሪካዊ ቀን ካለው ውይይት ይደረጋል። ከተለያየ ሚዲያ ሶሻል ሚዲያ የተለየ ነገር ካለው እንዲያዩ ይደረጋል። ትረካ አንዳንዴ ይኖራል። የተለየ ክስተት ካለ የሚያዝናኑ፣ የሚያስቁ፣ የሚያወያዩ፣ ትምህርት ይሰጣሉ የምንላቸው መጽሐፎችን ካሉ የመጽሐፍ ንባብ ይኖራል። በዛ የመጽሐፍ ንባብ የእነሱንም አስተያየት እንዲሰጡ እንዴት እንደሚያዩት እናበረታታቸዋለን።
ምን ይሰማቸዋል እንደው ደስታቸው? የነዚህ አረጋውያን እንግዲህ ቤት ነው የሚውሉት፣ ወዲያ ወዲህ ለማለትም አገሩም አካባቢውም አይመችም እና ሲገናኙ የሚሰማቸው ስሜት ምንድን ነው?
ሲገናኙ ከመጠን በላይ ነው ደስ የሚላቸው። ለምሳሌ ሲቀሩም ከመካከል አንድ ቀን ሁለት ቀን እንደዚሁ ሲቀሩ ለምን ቀሩ ብለው እርስ በርሳቸው እንትን ይላሉ። በጣም በፍቅር ነው የሚጠያየቁት። በፕሮግራሙ በተለይ ከዚህ በፊት የማያውቁት ነገር ከነበረ ከመጠን በላይ ደስ ይላቸዋል። ይህንን ስላሳየችውን እናመሰግናለን ይላሉ። ይህ ብቻ አይደለም፣ ለምሳሌ ስፖርትም ይሰራሉ። የአካል እንቅስቃሴ እንዲያደርጉ እናበረታታቸዋለን። በበጎ ፈቃደኝነት በተለይ ቅዳሜ ቅዳሜ ከኛ ጋር መጥተው የሚሰጡ ሲሉ ሳቸው የአካል እንቅስቃሴ እንዲያደርጉ የ15 ደቂቃ 20 ደቂቃን ይሰጧቸዋል። ሰውነታቸውን ማዝናናት እንዳለባቸው፣ ቤትም ሄደው መስራት እንዳለባቸው፣ እርጅና እንዳይጫጫናቸው፣ ትምህርትም ከሕክምና እንትን ጋር የተያዙ ትምህርት ይሰጣሉ። እሳቸው የህይወት ገጠመኞቻቸውንም እንደዚሁ ይጨዋወታሉ እና ይወያያሉ። እዚህ ከመጡ በኋላ ራሱ የገጠማቸው ችግር ካለ ሌላ ቦታ ሄደው የመተንፈስ አፋችን ተዘግቶ ነው የሚውለው። የምንጨዋወትን ወጥተን የምናየው ነገር የለም። ልጆች እስኪመጡ ልጆቻችን እስኪመጡ ነው የምንጠብቀው። እነሱ የሚደክማቸዋል አልፎ ሄደው የሚተኙበትን። ይሄን ነው በአጠቃላይ የሚመስለው።
የአረጋውያን ማዕከሉ በተለያዩ የሙያ ዘርፎች ከተሰማሩ የማህበረሰቡ አባላት የበጎ ፈቃድ እገዛ እንደሚያስፈልገውም በወቅቱ ወይዘሮ ታድላ አሳስበው ነበር። የኢትዮጵያውያን አዲስ ዓመት በዓል እየተቃረበ እንደመሆኑ ማዕከሉ በአሁኑ ጊዜ ምን መሰናዶ እያሰበ እንደሆነ ደግሞ ጠይቀን እንመለሳለን። ቀጣዩ ዝግጅት ደግሞ ዲሞክራሲ በተግባር ከሰሃራ በመለስ ያሉ የአፍሪካ ሀገሮች አለመረጋጋት፣ ግጭቶችና ወንጀሎች በመከታተላቸው ምክንያት የግል ወታደሮችን እንዲመድቡና የጸጥታ ጥበቃ ኩባንያዎችን እንዲቀጥሩ አድርጓቸዋል። እነዚህ ቅጥር ወታደሮችና የጸጥታ ጥበቃ ኩባንያዎች ገንዘቡ እስከተከፈላቸው ድረስ ማዕድን የሚወጣባቸውን ስፍራዎችና የነዳጅ ዘይት ዴፖዎችን ይጠብቃሉ፣ ሙሉ ወታደራዊ ዝግጅቶችን ይፈጽማሉ። እዚህ ላይ ለቅጥረኛ ወታደሮች አቅራቢ ኢንዱስትሪና ከሰሃራ በመለስ ለሚገኙ የአፍሪካ ሀገሮች ትልቁ ፈተና የግል ወታደሮቹ የየሀገሮቹን ብሔራዊ ሕግጋት ማክበራቸውንና ዓለም አቀፍ አሰራሮችን መከተላቸውን ማረጋገጡ ነው። የአሜሪካ ድምፅ አንጋፋ ተንታኝ ጀፍሪ ያንግ ዝርዝር አለው። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራም ይዞታል።
ቅጥረኞቹ መደበኛ ወታደሮች ነው የሚመስሉት። ሲዋጉም እንደ ወታደር ነው። ነገር ግን የየሀገሩ ብሔራዊ ወታደር አካል አይደሉም፣ ባዕዳን ናቸው። ለግል የጦር ሰራዊትና ሴኪሪቲ ኩባንያዎች ነው ተጠሪነታቸው። ፒኤምሲ ወይም ፒኤስሲ ተብለው ይጠራሉ። በገንዘብ የገዟቸውን ወገኖች ወክለው ለውጊያ ጭምር ይሰማራሉ። በተለያዩ ምክንያቶች ደግሞ በአሁኑ ወቅት በብዛት ሲሰማሩ የሚታየው ከሰሃራ በታች ባሉ የአፍሪቃ ሀገሮች ውስጥ ነው። ከነዚህ ባዕዳን ታጣቂ ኃይሎች አንዳንዶቹ በቀጥታ ብሔራዊ ጦሩን ያግዛሉ። ሌሎች የንግድ ተቋማትን፣ ትላልቅ ህንጻዎችን፣ አውራ መንገዶችን፣ ድልድዮችንና ግለሰቦችን ሳይቀር በመጠበቁ ሥራ ይሰማራሉ። ሻን ማክፌት በብሔራዊው የመከላከያ ዩኒቨርሲቲ አፍሪካ ማዕከል ውስጥ ይሠራሉ። ስለ ግል ወታደሮችና ሴኩሪቲ ኩባንያዎች ሁኔታ ይከታተላሉ።
Their clients may not be a government. They may be a mining company.
ደንበኛቸው መንግስት ላይሆን ይችላል። ምናልባትም የተቀጠሩት በአንድ የማዕድን ኩባንያ ይሆናል። እንዲያውም ባንድ ከፍተኛ ከበርቴ የተቀጠሩ ሊሆኑ ይችላሉ። እስከምናውቀው ድረስ መንግስታዊ ያልሆነ ድርጅት ማለት NGO ሊሆን ይችላል የቀጠራቸው። ባንዳንድ እንደ አፍሪካ ባሉ አገሮች ውስጥ በNGOዎቹ ተቀጥረው እናያለን። እነዚህኞቹ በውጊያ የሚሰማሩ ሳይሆኑ የድርጅቱን ሰራተኞች ንብረትና የመሳሰሉትን ለመጠበቅ የሚመደቡ ናቸው።
ከሰሃራ በታች በሚገኙ አፍሪካ ሀገሮች በርካታ ግጭቶች ደርሰዋል። እነዚህን ቅጥረኛ ወታደሮች በመጠቀም ግን ውጤቱ የተቀየረባቸው መኖራቸውን እንገነዘባለን። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ ዓመታት ኤግዜክቲቭ አውትካምስ የተባለው የግል ወታደሮችና ሴኩሪቲ ኩባንያ በወቅቱ ይንቀሳቀሱ የነበሩ ሽምቅ ተዋጊዎችን ለማንበርከክ በአንጎላና በሲየራሊዮን መንግስታት ተቀጥረው ነበር። ያ ኩባንያ ዛሬ ባይኖርም ያስተዳድረው የነበረው ደቡብ አፍሪካዊ ኢብን ባርሎ የተሰኘ ግለሰብ ነበር። ባርሎ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓመተ ምህረትም ሌላውን ኩባንያውን STTEP-ን በመጠቀም የናይጄሪያ ጦር ከቦኮ ሐራም ሙስሊም ነውጠኛ ቡድን ጋር በሚያካሄደው ጦርነት ረድቷል። ክሪስቶፈር ኪንሲ በኪንግስ ኮሌጅ ተንታኝ ናቸው። ናይጄሪያ ለምን ቅጥረኛ ወታደር እንዳስፈልጋት ያስረዳሉ።
የግል ሴኩሪቲ ኩባንያ ለመቅጠር አንዱ ምክንያት የሆናቸው ቦኮ ሐራምን ለመዋጋት የሚያስችላቸው ጥበብ በእነርሱ ወታደሮች ውስጥ አለመኖሩ ነው። ቢኖርም እንኳ በቂ አለመሆኑ ደግሞ አማጺውን ቡድን በብቃት ለመዋጋት አላስቻላቸውም። ስለዚህ ቅጥረኞቹን ገዝቶ ማሰማራቱ አንዱ አማራጭ ሆኗቸዋል።
በፒኤምሲ ፒኤስሲ የግል ወታደሮችና ሴኩሪቲ ኢንዱስትሪ ውስጥ ብቃት ያላቸው የሰለጠኑ ወታደሮች መኖር ነው ከሰሃራ በታች የሚገኙ የአፍሪቃ ሀገሮቹን ወደ ባዕዳን ወታደሮች መቅጠር እንዲዞሩ ያደረጋቸው። ሌላው ደግሞ እነዚህ የግል ወታደራዊ ኩባንያዎች በአብዛኛው የተሞሉት በጡረታ በተገለሉና ከፍተኛ ልምድ ባላቸው መኮንኖች በመሆኑ አፍሪካውያኑ ላቀዱት የጦር መሳሪያ ግዢ ሥልጠና ይሰጣሉ፣ ወታደራዊ ተቋሞቻቸውን በመቅረጽም ያግዛሉ። ተንታኞች እንደሚሉት አፍሪኮም በመባል የሚታወቀው የዩናይትድ ስቴትስ የአፍሪካ ወታደራዊ እዝ ይህን ቴክኖሎጂ ለግል ወታደራዊና ሴኩሪቲ ኢንዱስትሪ ለማጋራት መፈለጉ አይቀርም። በኪንግስ ኮሌጅ ተንታኙ አንድሪያስ ክሪግ ያስረዳሉ።
ምን አይነት ተግባራትን ይሆናል እነዚህ ወታደሮች የሚያከናውኑት? በቀጥታ በግጭቶች ውስጥ እንደማይሰማሩ ይገመታል። አፍሪኮም ለምሳሌ በማሰልጠንና በማስተጣቅ የየአገሮችን ወታደሮች ይረዳል። በአፍሪካ የሴኩሪቲ አሰራር ለውጥ ለማምጣትም ይሰራል። የአደጋው ስጋት ባየለባቸው አካባቢዎች ግን የዩናይትድ ስቴትስ ጦር ወታደሮችን ለማሰማራት ፍላጎት የለውም። በተለይ የራሱ ወታደሮች ለከፍተኛ ስጋት ከተጋለጡ ማሰማራቱን አይፈልገውም።
አንድሪያስ ክሪግ አክለው ሲያስረዱ ከሰሃራ በታች በሚገኙ የአፍሪካ ሀገሮች ውስጥ እነዚህን የግል ኃይሎች መጠቀሙ አፍሪኮም በመላ አህጉሪቱ እንቅስቃሴውን ለማስፋት ይረዳዋል ይላሉ። የአፍሪካ መንግስታትና ሌሎች በርካቶች ዓለም አቀፍ ስምምነቶችን፣ ጠንካራ የሀገር ውስጥ ህጎችን ተግባራዊ በማድረግ በእነዚህ ቅጥረኛ ወታደሮች ላይ ጥብቅ ቁጥጥር ለማድረግ እየተንቀሳቀሱ ናቸው። እንደ አውሮፓውያን ዘመን አቆጣጠር በ1998 ዓ ም በደቡብ አፍሪካ የኔልሰን ማንዴላ መንግስት ዜጎቹ በግል ወታደራዊ ኩባንያዎች እንዳይሰማሩ የሚያግድ ሕግ አወጣ። ያ በመሆኑም ሀገሪቱ ውስጥ የነበሩ በርካታ ኩባንያዎች ተዘጉ። ከዚያም እንደ አውሮፓውያን ዘመን አቆጣጠር በ2008 ደቡብ አፍሪካ፣ አንጎላ፣ ሲራሊዮን፣ ዩናይትድ ስቴትስና ሌሎች 14 ሀገሮች የዓለም አቀፍ ቀይ መስቀሉን የሞንትሮ ሰነድ ፈረሙ። ያ ሰነድ ግጭቶች ባሉባቸው አካባቢዎች የግል ወታደራዊ ኩባንያዎችን እንቅስቃሴ ይገድባል። በአሁኑ ወቅት የሰነዱ ፈራሚ ሀገሮች ቁጥር 54 የደረሰ ሲሆን 3 ትላልቅ ዓለም አቀፍ ድርጅቶችንም ያካትታል። ከአሜሪካ ድምፅ በ19ና በ25 ሜትር ባንዶች የሚተላለፈውን ዝግጅት ነው የምታደምጡት የተከበራችሁ አድማጮች። በመጨረሻም ሴቶችና ቤተሰብ። ከዓለም ዙሪያ የኤችአይቪ ኤድስ ኤክስፐርቶችን ያሰባሰበ ጉባኤ በዚህ ሳምንት ፓሪስ ውስጥ ተካሂዷል። በጉባኤው ላይ በርካታ አዎንታዊና ተስፋ ሰጪ ዜናዎች የተሰሙ ቢሆንም በጸረ ኤችአይቪ ትግሉ አሁንም ብዙ ፈተናዎች አሉበት። ሞኪ ኤድዊን ኬንዜጋ ከካሜሩን ሰሜናዊ ከተማ ጊዲየር ባጠናቀረው ዘገባ ኤችአይቪ በደማቸው ያለ እናቶችና ሕፃናት በያሉበት ፈልጎ ሕክምና እንዲያገኙ ማድረግ አዳጋች መሆኑን ገልጿል። ቆንጅታዬ ለሴቶችና ቤተሰብ ክፍለ ጊዜ ፕሮግራሟ እንደሚከተለው አዘጋጅተዋለች።
ሰሜን ካሜሩኗ ጊዲየር ከተማ የልዋ አደባባይ ላይ በብዙ መቶዎች የተቆጠረ ሕዝብ ተሰባስቧል። ኤችአይቪ በደማቸው ያለ ነዋሪዎች ንግግር ያደርጋሉ ተብሎ ለማዳመጥ ነው። ከተናጋሪዎቹ መካከል አንዲቱ ሚሪያም አናንግ ይባላሉ። ባለቤታቸውና የሶስት ወር ሕፃን ልጃቸው ከሁለት ዓመታት በፊት ሞተውባቸዋል። በመንደሬ የሚኖሩ የታመሙ ሰዎችን እስኪ ሕፃናት ልጆቻችሁንም ይዛችሁ ሂዱና የኤችአይቪ ምርመራ አድርጉ ስላቸው አይሰሙኝም ሲሉ ያማርራሉ ሚሪያም። ዘመዶቻችን መድኃኒት አድርገውብናል ለዚህ ነው የታመምነው ብለው ይከራከሩኛል አሉ። በኤችአይቪ ምክንያት ታመው የሞቱ 3 ወንዶች አውቃለሁ እኔ ራሴ። ሚስቶቻቸው ልጆቻቸውን ይዘው ሐኪም ዘንድ መሄድ እምቢ ይሉኛል መድኃኒት ተደርጎብናል እያሉ ሲሉ ሜሪያም አክለው ያስረዳሉ። ሜሪያም ነፍሰ ጡር ሳሉ የቅድመ ወሊድ የጤና እንክብካቤ አላገኙም። ልጃቸውንም የተገላገሉት ቤት ውስጥ በልምድ አዋላጅ እርዳታ ነው። ቆይቼ መታመም ስጀምር ነው ሐኪም ቤት ሄጄ ኤችአይቪ በደሜ ውስጥ መኖሩ የተነገረኝ ብለዋል። አሁን ሚሪያም የካሜሩን መንግስት ባዘጋጀው የጸረ ኤችአይቪ የአቻላቻ ትምህርት መርሃ ግብር ሌሎችን ስለ ቫይረሱ ያስተምራሉ። የካሜሩን መንግስት ባለፈው እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ባደረገው ጥናት መሰረት በሰሜናዊው የሀገሪቱ ክፍል ከ10 ሴቶች 7ቱ የቅድመ ወሊድ የጤና ክትትል ለማግኘት ሐኪም ዘንድ እንደማይሄዱ አስተውሏል። ሐኪም ቤት ከሚሄዱት ውስጥም 1/3ኛው ኤችአይቪ በደማቸው መኖሩ የተነገራቸውም ጭምር ከተገላገሉ በኋላ ተመልሰው ሐኪሙ ጋር አይሄዱም። ታዲያ እንደ ሚሪያም ኢናንጋ ያሉት ያቻላቻ አስተማሪዎች ሚና በየሰፈራቸው ነፍሰ ጡር ሴቶችን እየፈለጉ ወደ ሐኪም ዘንድ እንዲሄዱ ማበረታታት ብቻ ሳይሆን የቀጠሯቸውንም ቀን ማስታወስም ጭምር ነው። ይህ ጥረት ከተጀመረ ወዲህ የአቻ ትምህርት ላይ የተሰማሩት መምህራን ካገኟቸው ሴቶች ውስጥ ከ10ሩ 7ቱ ሕክምናቸውን ይከታተላሉ። እናቶች የኤችአይቪ ደም ምርመራ ሊያደርጉ ሲሄዱ ውጤቱ በዕለቱ ይታወቅላቸዋል። የአራስ ልጆች ምርመራ ግን ልዩ ምርመራ ነው የሚያስፈልገው። ምርመራው ሊካሄድ የሚችለውም 1000 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ሀገሪቱ መዲና ያውንዴ ተልኮ መሆኑን በካሜሩን የጤና ሚኒስቴር የኤችአይቪ ቁጥጥር ክፍል ዲሬክተሯ ጆርጂና ዋኪንግ ገልጸዋል። ውጤቱ ከያውንዴ እስከሚመለስ 6 ወይ 7 ወር ይወስዳል ነው ያሉት ባለስልጣኗ። አንዳንዴ ውጤቱ በሚደርስበት ጊዜ ሕፃኑ አስቀድሞ አርፏል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ እንደሚለው ሰሜን ካሜሩን ውስጥ ኤችአይቪ በደማቸው እንዳለ ከታወቀላቸው ሕፃናት ውስጥ ወላጆቻቸው ቢያንስ 40% መልሰው የሕክምና ባለሙያ ጋር አይወስዷቸውም። ይሄ አንዱ ከባድ ችግር መሆኑንም ዩኒሴፍ አመልክቷል። በአካባቢው ሆስፒታሎች የመድኃኒት እጥረት መኖሩንም የሆስፒታሎች ባለስልጣናት ይናገራሉ። የካሜሩን መንግስት ወላጆች የልጆቻቸውን የምርመራ ውጤት የሚጠብቁበትን የተራዘመ ጊዜ ለማሳጠር አዳዲስ የመመርመሪያ መሳሪያዎችን በስራ ላይ ሊያውል ሙከራ መጀመሩን አመልክቷል።
ማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሐምሌ መጀመሪያ ላይ ፕሬዚዳንት ዶናልድ ትራምፕ ሶማሊያ፣ ደቡብ ሱዳን፣ ናይጄሪያና የመን ውስጥ ባለው አመጽና የምግብ ዋስትና እጦት ለሚሰቃዩ 20 ሚሊዮን ህዝብ የ639 ሚሊዮን ዶላር እርዳታ ይፋ አድርገዋል። በዩናይትድ ስቴትስ ያለም አቀፍ የረድኤት ድርጅት የዲሞክራሲ የግጭቶች መከላከያና የሰብአዊ እርዳታ ክፍል ምክትል ዲሬክተር ሮበርት ጀንኪንስ እንደገለጡት በብዙ 10 ሚሊዮኖች የሚቆጠሩ ሰዎች ናይጄሪያ፣ ደቡብ ሱዳንና የመን ውስጥ ሰው ሰራሽ በሆነ ቀውስ እየተሰቃዩ ሲሆን እነዚህ ሁሉ ስቃዮች ደግሞ በውዝግብና በግጭቶች ሳቢያ የመጡ ናቸው። ሶማሊያ ውስጥ የሚካሄደው ግጭትም ይላሉ ቀድሞውኑ ከባድ የነበረውንና ለረጅም ጊዜ የዘለቀውን ድርቅ ማባባሱ ተወስቷል። በአንዳንድ የደቡብ ሱዳን አካባቢዎች የነበረውን ድርቅ ያስታገሰ እርዳታ ቢገኝና ያም እርዳታ የመንና ሶማሊያ ያለውን ረሃብ የገታ ቢሆንም አጠቃላዩ የምግብ ዋስትና አለመረጋጋት ግን ሁኔታዎችን ማባባሱን፣ ይህም ለሕይወት አስጊ የሆነ የረሃብ አደጋ መደቀኑን የዩኤስኤአይዲው ባለሥልጣን ገልጠዋል። በተጠቀሱት 4 ሀገሮች በሙሉ የእርስ በርስ ውዝግቦች ናቸው ለሰብአዊ እርዳታ አስፈላጊነት ዋናዎቹ ሰበቦች። ሶማሊያ ውስጥ በችግር ላይ ወዳሉ አካባቢዎች ለመድረስ በዚያ የሚካሄደው ግጭት ደንቃራ ሆኗል። ደቡብ ሱዳንና የመን የሚካሄደው የእርስ በርስ ጦርነት ኢኮኖሚውን አዳሽቆ የእርሻ ምርቶችን አቀጭጮና የንግዱን ዘርፍ አዳክሞ የአገሮቹ የምግብ ዋጋ እንዲንር ሆኗል። አልሻባብ በሶማሊያ፣ ቦኮ ሐራም በናይጄሪያና አይሲስ በምዕራብ አፍሪካ በሚያካሂዷቸው የሽብር ጥቃቶች የሰብአዊ እርዳታ አስፈላጊነትን ከማባባስ አልፈው አቅርቦቱንም አደናቅፈዋል። አሁን በተገኘው ተጨማሪ እርዳታ ግን ዩናይትድ ስቴትስ የበለጠ የአስቸኳይ ጊዜና የተመጣጠነ የምግብ አቅርቦት እንዲሁም ሕይወት አድን የሕክምና አገልግሎት፣ ንጹሕ የመጠጥ ውሃ፣ አጣዳፊ መጠለያዎችን ታቀርባለች። ይህ ተጨማሪ እርዳታ ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2017 ዓ ም መጀመሪያ አንስቶ በአጠቃላይ ያደረገችውን የሰብአዊ እርዳታ በ1.8 ቢሊዮን ዶላር ከፍ ያደርገዋል ሲሉ የዩኤስአይዲ ባለሥልጣን ተናግረዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የማጠቃለያ ዜና እናሰማለን። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ዛሬ ለስራ ጉዳይ በሄዱበት በባህር ዳር ከተማ ተይዘው መታሰራቸው ተነገረ። የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የክስ ጉዳያቸው በመሰማት ላይ የሚገኘው 5 የወልቃይት ኮሚቴ አባላት ላይ አንድ ሰው በምስክርነት ለማቅረብ የበጀት እጥረት ገጥሞኛል ሲል ፖሊስ ለፍርድ ቤት አመለከተ። የተከሳሾቹ ጠበቆች ፖሊስ ያቀረበው ምክንያት ተቀባይነት የለውም፣ ደንበኞቻችንም እየተንገላቱ ነው ሲሉ ተቃውመዋል። ፍርድ ቤቱ ፖሊስ ያቀረበውን ምክንያት መቀበሉን በመግለጽ ተለዋጭ ቀጠሮ ሰጥቷል። የፌዴራል ጠቅላይ አቃቢ ሕግ አቶ በቀለ ገርባ በዋስ ሊፈቱ አይገባም የሚል መከራከሪያ አቀረበ። ጉዳዩን እየመረመረ የሚገኘው ፍርድ ቤት የሁለቱን ወገኖች ክርክር አይቶ ብይን ለመስጠት ቀጠሮ ሰጥቷል። ሶማሊያ አዲስ የመፈናቀል ችግር ገጥሟታል። በተለይም በሀገሪቱ ደቡባዊ ክልል ሰዎች በድርቅና በግጭት ምክንያት ከመኖሪያቸው እየተፈናቀሉ ናቸው። ካለፉት 7 ወራት ወዲህ 800 ሺህ የሚሆኑ ሰዎች በድርቅ ምክንያት ከመኖሪያቸው እንደተፈናቀሉ በሶማሊያ የዓለም አቀፍ ፍልሰት ድርጅት ተወካይ ጌራርድ ወይት ለአሜሪካ ድምጽ ሬዲዮ ገልጸዋል። 1.1 ሚሊዮን የሚሆኑ ሶማሊያውያን ከዚህ በፊት የተፈናቀሉ መሆናቸው ይታወቃል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትራንስጀንደር ወይም ራሳቸውን ከተወለዱበት ጾታ ለይተው የሚያዩ ሰዎች በሀገሪቱ ወታደራዊ ኃይል ማገልገላቸው ይቆማል ብለዋል።
አሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐየንን ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጅ ተሳበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ሐሙስ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።